ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ማክሰኞ መጋቢት 5 2015 ዓ.ም ዝግጅታችን ጀመረ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ወደ ኢትዮጵያና ኒጀር አቅንተዋል። ጉዟቸው ምን አንድምታ ይኖረዋል?
አሜሪካ የአይኤምኤፍ ትልቁ ባለ አክሲዮን ሼርሆልደር ነች። የማዘዝ አቅም አላት። ሌሎችንም የአውሮፓ ህብረት ራሱ አሜሪካ የምታደርገውን እያየ ነው የሚከተለው። ስለዚህ ለኢትዮጵያ ኢኮኖሚ ከፍተኛ ጥቅመት አለው።
የሰማችኋቸው መሰረቱን እዚህ ዩናይትድ ስቴትስ ያደረገው ፌርፋክስ አፍሪካ ፈንድ ዓለም አቀፍ የኢንቨስትመንት ተቋም ሊቀመንበር የሆኑትን የምጣኔ ሀብት ባለሙያ አቶ ዘመዴነህ ንጋቱን ነው። በሌላ በኩል ብሊንከን በኢትዮጵያ በሚያደርጉት ጉዞ የሰብአዊ መብት ጥሰት ላይ ትኩረት እንዲያደርጉ ሂውማን ራይትስ ዋች ጠይቋል። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ፣ ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን ሁኑ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። በኢትዮጵያ ጉብኝት ለማድረግ ወደዚያው በማምራት ላይ የሚገኙትን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከጠቅላይ ሚኒስትር አብይ አህመድ ጋር በሚኖራቸው ውይይት በአገሪቱ ለተፈጸሙ ሰቆቃዎች ተጠያቂነት የሚኖርበትን ጉዳይ በተመለከተ ዋና የውይይት አጀንዳቸው እንዲያደርጉ ተጠየቀ። የሰብአዊ መብት ተሟጋች ቡድን የሆነው የሂውማን ራይትስ ጥያቄውን ያቀረበው ዋሽንግተን ዲሲ በሚገኘው ቢሮ በኩል ዛሬ ማለዳ ባወጣው መግለጫ ነው። እንግዱ ወልዴ ተጨማሪ አለው።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ነገ በሚያደርጉት ጉብኝት አገራቸው ከኢትዮጵያ ጋር ያላትን ግንኙነት ማሻሻልን በተመለከተ እንደሚወያዩ ይጠበቃል ያለው የሂውማን ራይትስ ዋች መግለጫ፣ የባይደን አስተዳደር በኢትዮጵያ የሰብአዊ መብትና የሰብአዊ እርዳታን በተመለከተ በቂ መሻሻል ተደርጎ እንደው እየተነጋገረበትና እየገመገመ ነው ብሏል። ይህም መግለጫው እንዳለው በሁለቱ አገሮች መካከል ያለውን ግንኙነት ወደ ተሻለ ደረጃ ለማድረስ አስፈላጊ ነው። በዋሽንግተን ዲሲ የመብት ድርጅቱ ዲሬክተር የሆኑት ሳራ ያገር እንዳሉት ከሁለት ዓመታት በላይ ለሆነ ጊዜ በትግራይና በሌሎችም የኢትዮጵያ ክፍሎች የደረሱ ሰቆቃዎችና እየተፈጸሙ ያሉ የመብት ጥሰቶችን በተመለከተ ዩናይትድ ስቴትስ በሚገባ ታውቃለች። ሳራ ያገር በተጨማሪ እንዳሉት የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የሚያደርጉት ጉብኝት ሁሉም በጦር የተሳተፉትን ኃይሎች ለፈጸሙት ወንጀል ተጠያቂ ለማድረግ አሜሪካ ግፊት እንደምታደርግ ለማሳወቅ አጋጣሚውን የሚፈጥር ነው። ከእንደ አውሮፓውያን አቆጣጠር 2020 ጀምሮ በተፈጸሙት የጦር ወንጀሎችና በሰብአዊነት ላይ በተፈጸሙ ወንጀሎች በቁጥር ለማስቀመጥ አስቸጋሪ የሆነ ብዛት ያላቸው ሰዎች እና ማህበረሰቦች አሁንም ስቃይ ላይ ናቸው ሲል የሂውማን ራይትስ ዎች መግለጫ አመልክቷል። የሰብአዊ መብት ተከራካሪ ቡድኑ በመግለጫው አያይዞም እነዚህ ተጎጂዎች እንደ አሜሪካ ያሉ የኢትዮጵያ አጋሮች ፍትህን ለማስፈንና ካሳን ለማግኘት ግፊት እንዲያደርጉ ይጠብቃሉ ብሏል። አሜሪካ ከኢትዮጵያ ጋር ያላት ግንኙነት ወደ ተሟላ ደረጃ ከመድረሱ በፊት እውነተኛ የሆነ ተጠያቂነትን ማስፈን እንደሚገባ ብሊንከን ለኢትዮጵያው ጠቅላይ ሚኒስትር ግልጽ ማድረግ አለባቸው ብሏል ሂውማን ራይትስ ዋች በመግለጫው። ካለፍትህ የሁከት አዙሪቱና በሕግ ተጠያቂነት ያለመኖር የኢትዮጵያን ሕዝብ ሰብአዊ መብት ለመጠበቅ የሚደረገውን ጥረት ያዳክመዋል ሲል የሰብአዊ መብት ቡድኑ መግለጫውን ደምድሟል። የብሊንከንን የኢትዮጵያ ጉብኝት አስመልክቶ የውጭ ጉዳይ መስሪያ ቤቱ የአፍሪካ ጉዳዮች ረዳት ሚኒስትር ሞሊፊ ከሶስት ቀናት በፊት ለዜና ሰዎች በሰጡት መግለጫ ብሊንከን በኢትዮጵያና ኒጀር የሚያደርጉት ጉብኝት አገራቸው ለአፍሪካ እየሰጠች ያለውን ትኩረት የሚያመላክት መሆኑን አስታውቋል። ፕሬዚደንት ባይደን ባለፈው ታህሳስ የአፍሪካን መሪዎች ዋሽንግተን ዲሲ ላይ ማስተናገዳቸውን ሞሊፊ አስታውሰው በርካታ የዩናይትድ ስቴትስ ባለሥልጣናትና ዜጎች አፍሪካን መጎብኘታቸውን ከመካከላቸውም ቀዳማዊ እመቤት ጂል ባይደን፣ የገንዘብ ሚኒስትሯ ጃኔት የለን፣ በመንግስታቱ ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ እንደሚገኙበት ተጠቅሷል። በሁለቱ ወገኖች በኩል ያለውን ግንኙነት ለማጠናከርና ለማስፋት ሌሎች በርካታ ባለስልጣናትም ወደ አህጉሪቱ እንደሚሄዱ ሞሪፊ አስታውቀዋል።
ሶማሊያ ውስጥ በደቡብ ጌዶ ክልል ባርድሂር ከተማ ትናንት ማክሰኞ ጧት በደረሰው የአጥፍቶ ጠፊ የቦምብ ፍንዳታ በርካታ ጉዳቶች መድረሳቸው ተነገረ። ፍንዳታው የደረሰው የከተማይቱ ማዕከላዊ ስፍራ በሚገኘው የባለስልጣኖች መኖሪያ ህንጻ ፈንጅ ከተጠመደበት መኪና መሆኑን የአካባቢው ነዋሪዎች ለቪኦኤ የሶማሊኛ ክፍል ተናግረዋል። በአደጋው በትንሹ ሁለት ወታደሮች ሳይሞቱ እንዳልቀሩና በርካታ ሰዎችም መቁሰላቸውን ነዋሪው ገልጸዋል። የአልሸባብ ታጣቂ ቡድን ለፍንዳታው ኃላፊነቱን የወሰደው ወዲያውኑ መሆኑ ተመልክቷል። የቦምቡን አደጋ ያደረሰው አጥፍቶ ጠፊ የጸረ አልሸባብ ዘመቻ ላይ ሲወያዩ የነበሩ የክልሉ ባለስልጣናት ወደ ነበሩበት ህንጻ ፈንጅ የተጠመደበት መኪናውን በቀጥታ ይዞ በመግባት የፈጸመው መሆኑን ቡድኑ በማህበራዊ ሚዲያ ቴሌግራም ላይ ባወጣው መግለጫ አመልክቷል። በደቡባዊ አፍሪካ በሚገኙት የማላዊና ሞዛምቢክ ውስጥ ፍሬዲ የሚል ስያሜ የተሰጠው ከባድ አውሎ ንፋስና ዝናብ ከ190 በላይ ሰዎችን መግደሉ ተነገረ። በአንድ ወር ውስጥ ለሁለተኛ ጊዜ አካባቢውን የደቆሰው ፍሬዲ ትናንት ሰኞ የማላዊ ከተማ በሆነችው ብላንታይር ውስጥ ከባድ ጉዳት የደረሰባቸውን ሰዎች የማፈላለጉ ስራ መቀጠሉ ተሰምቷል። ከባዱ ነፋስና ዝናብ ማላዊ ውስጥ በትንሹ 99 ሰዎች ሲገድል አጎራባቿ በሆነችው ሞዛምቢክ ውስጥ ያደረሰው የጉዳትና ሞት መጠን አለመታወቁ ተመልክቷል። እስካሁን 30 አስክሬኖችን አግኝተናል ያሉት አንድ የነፍስ አድን ሰራተኛ ሌሎች ተጨማሪ ሰለባዎችን ለማግኘት እየፈለግን ነው ማለታቸውን ሮይተርስ ዘግቧል። በትንሹ 60 የሚሆኑ አስክሬኖች ብላንታይር ወደሚገኘው ማዕከላዊ ሆስፒታል መጥተዋል ሲል የድንበር የለሹ የሐኪሞች ማህበር ማስታወቁም ተዘግበዋል። የመቁሰል አደጋ የደረሰባቸው ሌሎች 200 ሰዎችም በሆስፒታሉ ሕክምና እየተደረገላቸው መሆኑ ተመልክተዋል። የግብጽ ባለስልጣናት በውጪ ለሚኖሩ ከ20 በላይ ለሚሆኑ ጋዜጠኞች፣ ተቺዎችና የህግ ጠበቆች ፓስፖርት፣ የልደት ምስክር ወረቀትና ሌሎች ሰነዶችን ለመስጠት ፈቃደኛ አለመሆናቸውን ሂዩማን ራይትስ ዋች የተባለ ዓለም አቀፉ የሰብአዊ መብት ተመልካች ቡድን ትናንት ሰኞ ባወጣው መግለጫ አስታውቋል። የግብጽ መንግስት በተለያዩ 6 አገራት የሚኖሩ ግብጻውያንን አስፈላጊ ሰነዶች የማግኘት ጥያቄ ውድቅ ማድረጉን የገለጸው ቡድኑ የግብጽ መንግስት በውጭ የሚኖሩትን ለመቅጣትና ዝም ለማሰኘት የሚያደርገው ጥረት እያጠናከረ ነው ብሏል። መሰረቱን በዩናይትድ ስቴትስ ያደረገው ሂዩማን ራይትስ ዋች ሰነዶቻቸውን የተከለከሉ መሆናቸውን የተናገሩ በውጭ አገር የሚኖሩ 26 ግብጻውያንን ማነጋገሩን ገልጾ ከነዚህ መካከል ተቃዋሚዎችን ጨምሮ ጋዜጠኞችና የህግ ባለሙያዎች እንደሚገኙበት አስታውቋል። እንደ አውሮፓ አቆጣጠር በ2014 የግብጹ ፕሬዚደንት አብዱል ፋታህ አልሲሲ ወደ ስልጣን ከመጡ በኋላ መንግስታቸው በተቃዋሚዎች ላይ የሚያካሂደውን መጠነ ሰፊ እርምጃ የቀጠለ ሲሆን በሺዎች የሚቆጠሩ ተቃዋሚዎችን ማሰሩ ተዘግበዋል። ስለ ጉዳዩ አስተያየት እንዲሰጡ የተጠየቁት የግብጽ ባለስልጣናት መልስ አለመስጠታቸውን የአሶሲየትድ ፕሬስ ዘገባ አመልክቷል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። ፖሊስ በሰላማዊ ሰልፈኞች ላይ የጎማ ጥይቶችና ሌሎች ተተኳሽ መሳሪያዎችን መጠቀሙ በመላው ዓለም እየተለመደና እየጨመረ መጥቷል። ይህም ለብዙ የአይን ጉዳትና አልፎ ተርፎም ለሞት እየዳረገ ነው ሲል አምነስቲ ኢንተርናሽናል ዛሬ ማክሰኞ ይፋ ባደረገው ጥናት አስጠንቅቋል። መሰረቱን በለንደን ያደረገው የሰብአዊ መብቶች ተሟጋች ቡድን ላለፉት 5 ዓመታት ከ30 በላይ አገሮች ላይ ጥናት ካደረገ በኋላ የመግደል ኃይላቸው አነስተኛ መሆናቸው የሚነገርላቸውን እንዲህ አይነቶቹ የፖሊስ መሳሪያዎች አጠቃቀምም ሆነ ሽያጭ ላይ የተሻለ ዓለም አቀፍ ቁጥጥር እንዲደረግ ጠይቋል። አምነስቲ አይኔ ፈንድቷል ወይም ማይ አይ ኤክስፕሎድድ በሚል ርዕስ ባወጣው አዲስ ሪፖርት በሺዎች የሚቆጠሩ ተቃዋሚዎችና በአጋጣሚ በቦታው የተገኙ ሰዎች የአካል ጉዳት የደረሰባቸው ሲሆን በርካቶቹም በግዴለሽነት ባልተመጣጠነና የመግደል ኃይላቸው አነስተኛ ናቸው በተባሉ የሕግ አስከባሪ መሳሪያዎች ተገድለዋል ብለዋል። እነዚህ የጎማ ጥይቶችን ጨምሮ አስለቃሽ ጭሶችና ተቀጣጣይ መሳሪያዎች በደቡብና ማዕከላዊ አሜሪካ፣ አውሮፓ፣ መካከለኛው ምስራቅ፣ አፍሪካና ዩናይትድ ስቴትስ ውስጥ በቀጥታ ወደ ተቃዋሚ ሰልፈኞች ይተኮሳሉ ሲል አምነስቲ አመልክቷል። ሙሉ ለሙሉ የአይን መጥፋትን ጨምሮ በአይን ላይ የሚደርሱ የተለያዩ ጉዳቶች እየጨመሩ መምጣታቸውንም አምነስቲ አስታውቋል። ጥናቱ በተካሄደባቸው አንዳንድ አገሮች ውስጥ ያሉ ተቃዋሚዎች ያጥንት የራስ ቅል ስብራትና የጭንቅላት ጉዳት እንዲሁም የውስጥ አካላት ጉዳት ወይም በጎድን አጥንት በኩል በልብና ሳምባዎቻቸው ላይ እክል የደረሰባቸው መሆኑን አምነስቲ አስታውቋል። በመጨረሻም የፌስቡክ እናት ኩባንያ ሜታ ፕላትፎርምስ 10,000 ሰራተኞችን ከስራ ማሰናበቱን ዛሬ ማክሰኞ አስታወቀ። ሜታ ይህን ያስታወቀው 11,000 ሰራተኞችን ማባረሩን ካስታወቀ 4 ወራት በኋላ ነው። ይህን በማድረጉም ለሁለተኛ ጊዜ ሰራተኞቹን በገፍ ማባረሩን የገለጸ የመጀመሪያው ትልቁ የቴክኖሎጂ ድርጅት መሆኑን ሮይተርስ በዘገባው አመልክቷል። ሰራተኞቻችንን በ10,000 በመቀነስ አዳዲስ ለሚኖሩን የሥራ መስኮችና እስካሁን ያልቀጠርናቸውን 5,000 ተጨማሪ ክፍት የሥራ መደቦችን እንሞላለን ብለን እንጠብቃለን ሲሉ የድርጅቱ ዋና ሥራ አስፈጻሚ ማርክ ዙከርበርግ ለሰራተኞቻቸው በላኩት መልእክት አስታውቀዋል። የሰራተኞቹ ቅነሳ አነስተኛ ትኩረትና ቅድሚያ የሚሰጣቸው ፕሮጀክቶችን በመሰረዝ የቅጥር መጠንን በመቀነስ ሜታን እንደገና ለማዋቀር የሚደረገው ትልቅ እቅድ አካል መሆኑን ተመልክቷል። ዜናው የሜታን አክሲዮን ዋጋ በ2% ከፍ ማድረጉ በዘገባው ተጠቅሷል። እርምጃው ዙከርበርግ እንደ አውሮፓ አቆጣጠር 2023 የውጤት ዓመት እንዲሆን በማሰብ ከ89 እስከ 95 ቢሊዮን ዶላር ከሚደርሰው ወጪ የ5 ቢሊዮን ዶላር ቅነሳ ለማድረግ የጀመሩትን ግፊት የሚያጎላው መሆኑ ተመልክቷል። እየተበላሸ የመጣው ኢኮኖሚ በአሜሪካ በሚገኙ ትላልቅ ኩባንያዎች እንደ ጎልድማን ሳክስ፣ እንደ ሞርገን ስታንሊ የመሳሰሉትን የዎል ስትሪት ባንኮች ጨምሮ እንደ አማዞን እና ማይክሮሶፍት በመሳሰሉ ትላልቆቹ የቴክኖሎጂ ድርጅቶች ዘንድ ከባድና ተከታታይ የጅምላ ስራ ቅነሳዎችን እያስከተለ ነው። የቴክኖሎጂ ድርጅቶች እንደ አውሮፓ አቆጣጠር ከ2022 ጀምሮ 280,000 ሰራተኞችን ያባረሩ ሲሆን ከዚህ ውስጥ 40% የሚሆኑት የተባረሩት በዚህ በያዝነው የ2023 ዓመት መሆኑን ከስራ ገበታቸው የተቀነሱ ሰራተኞችን የሚከታተለው አንድ ተቋም አስታውቋል። መጪውን ሜታቨርስ ለመገንባት ብዙ ቢሊዮን ዶላሮችን ያፈሰሰው ሜታ ከኮቪድ ወረርሽኝ በኋላ በዋጋ ግሽበትና የወለድ መጠን ከተመቱት ድርጅቶች ያገኛቸው የነበሩት የማስታወቂያ ገቢዎች ማሽቆልቆላቸው ተነግረዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ አብቅቷል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዜናዎቹ እናመሰግናለን። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ ማክሰኞ መጋቢት 5 2015 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። አሁን ወደ ቀዳሚው የአብይ ርዕስ ዘገባ እንለፍ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ለይፋዊ የስራ ጉብኝት ወደ ኢትዮጵያ አቅንተዋል። የሚኒስትሩ ጉብኝት በሰሜን ኢትዮጵያው ጦርነት ምክንያት ሻክሮ የቆየው የሁለቱ ሀገራት ግንኙነት እየተሻሻለ መሄዱን እንደሚያሳይ የምጣኔ ሀብት ባለሙያው አቶ ዘመዴነህ ንጋቱ ለአሜሪካ ድምጽ ተናግረዋል። የሀገሪቱ ግንኙነት መሻሻል በተለይ በጦርነቱ ለደቀቀው የኢትዮጵያ ኢኮኖሚ እንዲሁም ለመልሶ ግንባታ ለሚደረገው ጥረት ከፍተኛ አስተዋጽኦ እንዳለውም አመልክተዋል። የብሊንከን ጉብኝትን በማስመልከት ማብራሪያ የሰጡት የአፍሪካ ጉዳዮች ረዳት ሚኒስትር ሞሊፊ ሀገራቸው ከኢትዮጵያ ጋር ያላትን ግንኙነት ይበልጥ የማደስ ፍላጎት እንዳላት ገልጸው ለዚህ ግን ሀገሪቱን ለብዙ አስርት ዓመታት ወደኋላ የጎተተውን የጎሳ ፖለቲካ ላይ የተመሰረተ የግጭት አዙሪት ለመስበር የሚያስችሉ እርምጃዎችን ከኢትዮጵያ እንፈልጋለን ብለዋል። ኬኔዲ አባተ ተጨማሪ አለው።
የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን ለይፋዊ የስራ ጉብኝት ነገ ረቡዕ መጋቢት 6 2015 ዓ.ም አዲስ አበባ የሚገቡት በመቶ ሺዎች የሚቆጠሩ ሰዎችን ህይወት እንደቀጠፈ በሚታመነው በሁለት ዓመቱ የሰሜን ኢትዮጵያው ደም አፋሳሽ ጦርነት ምክንያት ሻክሮ የቆየው የሁለቱ ሀገራት ግንኙነት መሻሻል እያሳየ በሚገኝበት ወቅት ነው። እንደ አውሮፓውያኑ ከ1903 ጀምሮ ለ120 ዓመታት የዘለቀ ግንኙነት ባላቸው በኢትዮጵያና በዩናይትድ ስቴትስ መካከል ተፈጥሮ የነበረው የሻከረ ግንኙነት ግንኙነት እንዲያንሰራራ ምክንያት የሆነው ደግሞ በኢትዮጵያ መንግስትና በህወሓት መካከል ጥቅምት 23 2015 ዓ.ም ተመረተ የተደረሰው የሰላም ስምምነት ነው። መሰረቱን በአሜሪካ ያደረገው የኢንቨስትመንት ተቋም ፌርፋክስ አፍሪካ ፈንድ ዓለም አቀፍ ሊቀመንበር የሆኑት የምጣኔ ሀብት ባለሙያው አቶ ዘመዴ ንጋቱ የብሊንከንን ጉብኝት አስመልክተው ከባልደረባችን እስክንድር ፍሬው ጋር ባደረጉት ቆይታ ጉብኝቱ የሁለቱን ሀገራት ግንኙነት መሻሻል እንደሚያሳይና ይህም በታሳስ ወደ ተካሄደው የዩኤስ አፍሪካ መሪዎች ጉባኤ ቀጣይ አካል እንደሆነ ይገልጻሉ።
ያለፈው ጊዜ ዲሴምበር ላይም ክቡር ጠቅላይ ሚኒስትሩና ውጭ ጉዳይ ሚኒስትር ብሊንከን በዩኤስ አፍሪካ ሰመት በተደረገበት ጊዜም እንዲሁ ባይላትራል ስምምነት ዲስካሽን አድርገው ነበር። እንደውም ፕሬዚደንት ባይደንም ያደረጉትም ራት ላይ የኢትዮጵያ ጠቅላይ ሚኒስትርም ተገኝተው ነበር። ስለዚህ እኔ የማየው የዛ ኮንቲኒዌሽን ቀጣይ ነው ማለት ነው። ሁለት ዓመት በፊት ጀምሮ ግንኙነቱ በጣም ቀዝቅዞ ነበረ አይደለም። እንደውም አት ዋን ፖይንት ብሬክ አፕ የሚያደርግ የሚመስል ደረጃ ደርሶ ነበረ። አሁን ተሻሽሎ እኔም የዩኤስ አፍሪካ ሰመት ላይ አቴንድ አድርጌያለሁ። በቢዝነስ ኮሚኒቲው በኩል
ተሳትፈዋል። የንግድ ማህበረሰቡን ወክለው ማለት ነው
ማለት ነው። እና ብዙ ነገሮች ኦብዘርቭ አድርጌያለሁ። አሁን የእሳቸው ነገር አዲስ አበባ መምጣት የዛ ሁለተኛ ፌዝ ነው ማለት ነው። እና ያለፈው ጊዜ ብሊንከን ኢትዮጵያን ባይፓስ አድርገው ናይሮቢ ሄደው ስለ ኢትዮጵያ ያወሩ ነበረ። አሁን ግን አየሽ የመሻሻሉን ነው የሚያሳይህ። ምናልባትም እኔ በእኔ ግምት እየተጠናከረ የሄደ ነው ሪሌሽንሽፕ ግንኙነቱ የአሜሪካና የኢትዮጵያ ማለት ነው።
የሀገራቱ ግንኙነት መሻሻል ለሁለቱም ብሔራዊ ጥቅም ፋይዳ እንዳለውም የገለጹት አቶ ዘመዴነ በተለይ በጦርነቱ ለደቀቀው የኢትዮጵያ ኢኮኖሚ እንዲሁም ለመልሶ ግንባታ ለሚደረገው ጥረት ስለሚኖረው አስተዋጽኦ አብራርተዋል።
ኢኮኖሚውና ፖለቲካውን ለይቶ ማየት አይቻልም። የጥሩ የፖለቲካ ግንኙነት ሲኖር ጥሩ የኢኮኖሚ ግንኙነትም ይኖራል። አሜሪካ የአይኤምኤፍ ትልቁ ባለአክሲዮን ሼርሆልደር ነች። የማዘዝ ማቅማናት ሌሎችንም የአውሮፓ ህብረት ራሱ አሜሪካ የምታደርገውን እያየ ነው የሚከተለው። ስለዚህ ለኢትዮጵያ ኢኮኖሚ ከፍተኛ ጥቅመት አለው። አንድ ባህል ላስቀምጥልህ፣ የፋይናንስ ስለሆንኩኝ ይሄ የሁለት አመቱ ጦርነት የኢትዮጵያ መንግስት በአሁኑ ጊዜ የጠፋውን የወደመውን ለማስተካከል እንኳን ቢያንስ $20 billion ያስፈልጋል ብሎ መንግስት በይፋ ያወጣው መግለጫ አለ። እንግዲህ ይሄ ከፍተኛ ገንዘብ ነው። እውነት ለመናገር አሜሪካ እዚህ ላይ ከፍተኛ ሚና አላት። እንዳልኩ አሜሪካ የራሷን ጥቅም ለማስከበር ብላ ነው አለም የትኛውም ሀገር እንደሱ እንደሚያደርገው። ስለዚህ ኢትዮጵያም ደግሞ ለአሜሪካ ከፍተኛ ጥቅም ያላት ሀገር መሆኗ ስለምትገነዘብ ኢትዮጵያም ደግሞ እሺ የእናንተን ጥቅም እናጣለን፣ የእኛ ደግሞ ይሄ ነው ኢንትረስታችን ብለው ሁለቱም አሁን የተገናኙ ፖይንት ነው ብዬ ነው የማምነው።
ከሰሜን ኢትዮጵያው ጦርነት ጋር በተያያዘ ተፈጽመዋል ባለቻቸው የሰብአዊ መብት ጥሰቶች ምክንያት የዩናይትድ ስቴትስ መንግስት ኢትዮጵያን በምህጻረ ቃሉ አጓ በመባል ከሚታወቀውና የተለያዩ ምርቶቻቸውን ለዩናይትድ ስቴትስ ገበያ ከቀረጥ ነጻ እንዲያስገቡ ከተፈቀደላቸው ሀገራት ዝርዝር ከሰረዘ ከአንድ ዓመት በላይ ተቆጥሯል። ይህም የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከኢትዮጵያ ባለስልጣናት ጋር በሚኖራቸው ውይይት ከሚያነሷቸው ነጥቦች መካከል እንደሚሆን ይጠበቃል። አስቀድሞም ውሳኔው ትክክል እንዳልነበረ የሚሞግቱት የምጣኔ ሀብት ባለሙያው አቶ ዘመዴነ ንጋቱ ግን የአጓ ጉዳይ ለውይይትም መቅረብ የለበትም ይላሉ።
አጓ እንግዲህ ብዙዎቻችን ብዙ ሁለት አመት ይሆናል ይሄ ነገር አንፌር ነው የሚል ቃል ነው ራሴ የምጠቀመው። የሚጎዳው ማንን ነው? ኢትዮጵያ ፋብሪካዎች እየሰራ በብዙ መቶ ሺህ የሚሆን ሰዎች ስራ የፋብሪካ ውስጥ እየተቀጠሩ እየሰሩ በብዛት ደግሞ 98-99% የሚሆኑት ሴቶች ወጣት ሴቶች ናቸው። እና ይሄ አጓ ማን ነው ታርጌት ያደርገው ብሎ የአሜሪካ መንግስት ማመዛዘን ነበረባቸው። እኔም ብያለሁ፣ በግልጽ ተናግሬያለሁ። የፖሊሲ እንኳን ልዩነት ቢኖር በሁለቱ ሀገር በሌሎች ነገር ቢነጋገሩ ሁለቱ ይሻል ነበረ። በአንድ በኩል አሜሪካ በብዙ $billions ለኢትዮጵያ እርዳታ ሰጣለሁ ትላለች። አዎ እውነትም ነው ይሰጣል። በሌላ በኩል ግን ስራ ላይ ያሉ ጣቶች በተለይ የመጀመሪያ እኔ አውቃለሁ በግልጽ ብዙዎቹ ፋብሪካዎች ቆምቻለሁ፣ አይቻቸዋለሁ፣ አነጋግሬያቸዋለሁ። የመጀመሪያ ስራቸው ነው እነኝህ ሴቶች ልጆች። እነሱን የሚጎዳ ፖሊሲ አታውጡ፣ ሳንክሽን አታድርጉ ብለው ጮኸናል ብዙ ጊዜ። እና አሁን ምናልባት ይሄ አውት ኦፍ ሳይክል የሚባል ነገር አለ፣ እንደገና ይታያል የሚባል ነገር አለ። እኛ አሁንም በአፋጣኝ ይነሳ፣ እኛ በአስቸኳይ ሁን ይነሳ ነው። እኔ ባገኘሁት አጋጣሚ በዋሽንግተን በየ2-3 ሳምንቱ እመላለሳለሁ። እዛም አንዳንድ የፖሊሲ ኮሚቴ ውስጥ አለሁበት፣ የአሜሪካ ሀገር ማለት ነው፣ የቢዝነስ ኮሚቴ ውስጥ ባጋጠመኝ እድሉ ጊዜ አነሳዋለሁ። ይሄ ፍትሐዊ አይደለም፣ ይሄ ምንም ውይይት ውስጥ መግባት የለበትም የሚል አቋም አለ።
የዩናይትድ ስቴትስ ውጭ ጉዳይ ሚኒስትሩ አንቶኒ ብሊንከን በኢትዮጵያ በሚኖራቸው ቆይታ ከኢትዮጵያ ባለስልጣናት ጋር ከሚያደርጉት የሁለትዮሽ ቀጠናዊና ዓለም አቀፍ ጉዳዮች በተጨማሪ ከአፍሪካ ህብረት ኮሚሽን ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ጋርም የሚወያዩ ሲሆን ኒጀር ቀጣይ መዳረሻቸው ነች። የብሊንከንን ጉብኝት በማስመልከት ከሶስት ቀናት በፊት በበይነመረብ መግለጫ የሰጡት በዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር ሞሊፊ በአፍሪካ ህብረት በተመረው የኢትዮጵያ መንግስትና የህወሓት የሰላም ስምምነት ሂደት ላይ የታዛቢነት ሚና የነበራት ዩናይትድ ስቴትስ ለስምምነቱ መደረስ ከፍተኛ አስተዋጽኦ ማድረጓን ጠቅሰው የአሁኑ ጉብኝት ሰላሙን የማጠናከር አላማ ያለውና ከኢትዮጵያ ጋር የምናደርገው ቀጣይ ግንኙነት አካል ነው ብለዋል። ሀገራቸው ከኢትዮጵያ ጋር ያላትን ግንኙነት ይበልጥ የማሻሻል ፍላጎት እንዳላትም ገልጸዋል። ሆኖም ከኢትዮጵያ ጋር ያለንን ግንኙነት ወደፊት ለማስቀጠል በተለይ በቅርቡ የነበረውን ግጭት ጨምሮ ሀገሪቱን ለብዙ አስርት ዓመታት ወደ ኋላ የጎተተውን የጎሳ ፖለቲካ ላይ የተመሰረተ የግጭት አዙሪት ለመስበር የሚያስችሉ እርምጃዎችን ከኢትዮጵያ እንፈልጋለን ሲሉም ተናግረዋል። የኢትዮጵያ ቀዳሚ ለጋሽ ሀገር የሆነችው ዩናይትድ ስቴትስ ከ2020 ጀምሮ 3.16 ቢሊዮን ዶላር የሚገመት የሰብአዊ እርዳታ የለገሰች ሲሆን በ2022 ብቻ ለሰብአዊ እርዳታና ለተለያዩ የልማት ዘርፎች ለኢትዮጵያ 1.93 ቢሊዮን ዶላር ገደማ ወጪ እንዳደረገች የውጭ ጉዳይ መስሪያ ቤቷ ዛሬ ያወጣው መረጃ ያመለክታል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካን ድምጽ ራዲዮ የሚተላለፈውን የማክሰኞ ምሽት ዝግጅታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ነበር የተከታተላችሁት። የትንታኔው መጽሔት ይቀጥላል። አሁንም በህወሓት ቁጥጥር ስር እንደሚገኙ በተገለጹት በአማራ ክልል ዋግምራ ዞን ስር በሚገኙ ሁለት ወረዳዎች እናቶች በወሊድ ምክንያት ህይወታቸው እያለፈ መሆኑ ተገለጸ። የብሔረሰቡ ዋና አስተዳዳሪ ዶክተር ስቡ ገበያው ለአሜሪካ ድምጽ እንደገለጹት የእናቶች ሞት እየደረሰ ያለው በደቡብ አፍሪካ ፕሪቶሪያ ላይ ከህወሓት ጋር የሰላም ስምምነት ከተደረሰም በኋላ ሲሆን ከወረዳዎቹ ተፈናቅለው ሰቆጣ የሚገኙ ከ68,000 በላይ ተፈናቃዮችም ሰብአዊ ድጋፍ እያገኙ አይደለም ብለዋል። የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፍያለ በበኩላቸው በፕሪቶሪያ የሰላም ስምምነት መሰረት አካባቢውን ነጻ ለማድረግ የፌዴራል መንግስቱ እየሰራ መሆኑን እና ችግሩ በሂደት እንደሚፈታ ገልጸው በጻግብዥና አበርገሌ ወረዳዎች የተፈናቀሉ ዜጎችን የመመለስና የመንግስት ተቋማትን መልሶ ለማቋቋም የቅድመ ዝግጅት ስራ እየተሰራ መሆኑን አመልክተዋል። አስቴር ምስጋናው ዝርዝር አላት።
የፌዴራል መንግስትና ህወሓት በደቡብ አፍሪካ ፕሪቶሪያ ላይ የሰላም ስምምነት ከፈረሙ 4 ወራቶችን እንዳስቆጠሩ የሚናገሩት በአማራ ክልል የዋግምራ ብሔረሰብ አስተዳደር ዞን ዋና አስተዳዳሪ ዶክተር ስቡ ገበያው በስምምነቱ መሰረት ህወሓት በቁጥጥር ስር የያዛቸውን አካባቢዎች ለቆ እንደሚወጣ ቢገለጽም በብሔረሰብ አስተዳደሩ ውስጥ በሚገኙ በጻግብዥና አበርገሌ ወረዳዎች እስካሁን ታጣቂዎችን እንዳላስወጣ ይናገራሉ።
በኋላ በወሊድ ምክንያት 15 እናቶች ህይወታቸው አልፏል።
አቶ ኪዴ ጓሌ ከዋግምራ ብሔረሰብ አስተዳደር በህዝብ ተመርጠው የመጡ የህዝብ እንደራሴ ናቸው። እስካሁን 2 ወረዳዎች ከሆስፒታል ከተፈናቃዮችና ከአመራሩ አገኘሁት ባሉት መረጃ እርሳቸው ከፍ ያለ የቁጥር መረጃ እንዳገኙ ለአሜሪካ ድምጽ ተናግረዋል።
እነዚህ 2 ወረዳዎች ከሁሉም ከእርዳታ ከድጋፍ ከልማት ከተለያዩ ማህበራዊና ኢኮኖሚያዊ እንቅስቃሴዎች ከመንግስት አገልግሎት ውጭ ናቸው። በሆስፒታል ለ2 ቀን ለ3 ቀን በእግር የሚጓዙት እንግዲህ መኪና መንገድ ስለሌለ ማለት ነው። ያን ሩቅ መንገድ መጥቶ 15 እናቶች ከተገላገሉ በኋላ ደም ፈሶ ደክሞ የሞቱ ናቸው ሞተዋል። 5 እናቶች ደግሞ ከነጨቅላ ህጻናቶቻቸው የሞቱ ናቸው። ይሄ ጻግብጂ ወረዳ ብቻ የተወሰነ ሆስፒታል በተለያየ መንገድ ሆስፒታል መጥቶ ለመታከም ሙከራ አድርጎ ያልተቻለ የሞቱ ናቸው። ከዛ ውጪ የማይመጡ ሰዎች በጣም ብዙ ናቸው። ከመጡም በኋላ የሚሞቱ በጣም ብዙ ናቸው። ህጻናት በረሃብ እየሞቱ ነው። አሮጊቶች በረሃብ እየሞቱ ነው። እና በህዝቡ ላይ እየደረሰ ያለው ጉዳት እጅግ በጣም ዘግናኝ። በትግራይ በኩል እንግዲህ በተቻለ መጠን ጦርነቱ ከረገበና ከቆመ በኋላ የተለያዩ ድጋፎች እየተደረጉ መንግስት አገልግሎት ተጀምሯል። የእርዳታ ድጋፍ ተጀምሯል። ህዝቡ በነጻነት የሚንቀሳቀስበት እድል ተመቻችቷል። ይሄ በመንግስትና በህወሓት መካከል ባለ የሰላም ስምምነት ማለት ነው። ለጻ ግብጂና ለአብርቂል ለምድር ነው ያገሩት ሰላም ስምምነት የማያደርጉ።
በጉዳዩ ላይ ምላሽ ለማግኘት መቀሌ የሚገኘው ዘጋቢያችን የትግራይ ክልል የተለያዩ የቢሮ ኃላፊዎችን ምላሽ ጠይቆ ስለ ጉዳዩ የምናውቀው ነገር የለም የሚል ምላሽ ሰጥተው ጉዳዩ የሚመለከተው የትግራይ ኃይሎችን ነው ብለዋል። አንድ ስማቸው እንዳይጠቀስ የፈለጉ የትግራይ ኃይሎች አመራር የትግራይ ሰራዊት በአማራ ክልል አንድም አካባቢ የለም ብለዋል። ሆኖም በተጠቀሱት የዋግምራ አካባቢዎች ግን ሌሎች ታጣቂዎች ሊኖሩ ይችላሉ ሲሉ ተናግረዋል። በሌላ በኩል የዋግምራ ብሔረሰብ አስተዳደር ዋና አስተዳዳሪ ዶክተር ስቡ ገበያው
ከ68000 በላይ ከሁለቱ ወረዳ የተፈናቀለ ህዝብ ሰቆጣ ከተማ ላይ ወይም ደግሞ በዙሪያው በሶስት የመጠለያ ቦታዎች ይገኛሉ። በሌላ መልኩ ደግሞ እዛው ጻግብጅና በርግሌ ወረዳ ላይ ሳይፈናቀሉ እዛው የሚኖሩ አሉ። ስለዚህ ሁለት ገጽታ ያለው ነው። እዛ ያሉት ሁለት ወረዳ ላይ የሚኖሩት የህብረተሰብ ክፍሎች እንግዲህ የጤና ፋሲሊቲ የለም፣ የትምህርት፣ የመሰረተ ልማት፣ የውሃ። ሌላ መልኩ ወደ ትግራይ ክልል ደጋፊ ድርጅቶች መንግስታዊ የሆኑ መንግስታዊ ያሉ ድርጅቶች ወደ ትግራይ ይሄዳሉ። ወደ እነዚህ አካባቢ ግን አንዳችም ኃይል አይሄድም። ስለሆነም መንግስት በአስቸኳይ አካባቢውን አንደኛ ነጻ ማድረግ አለበት፣ ሁለተኛ እዛ አካባቢ ላይ መንግስታዊ የሆኑ መንግስታዊ ያሉ ድርጅቶች ገብተው ማንኛውም ድጋፍ ማድረግ አለባቸው፣ በሶስተኛ ደረጃ ሰቆጣ እና አካባቢ ላይ ተፈናቅሎ ያለው ህብረተሰብ ክፍል ወደ አካባቢ መግባት አለበት የሚል ሀሳብ ነው ያለኝ።
የአማራ ክልል ምክር ቤት ሰሞኑን ሲያካሄድ በሰነበተው 6ኛ መደበኛ ጉባኤ ላይ ከዋግምራ ብሔረሰብ አስተዳደር ተመርጠው የመጡ የህዝብ እንደራሴዎች በተፈናቃዮች አሉ ያሉትን ችግር አንስተዋል። በምክር ቤቱ የህግ ፍትህና አስተዳደር ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ወርቅነህ ንደክ ለክልሉ ርዕሰ መስተዳደር ባቀረቡት ሪፖርት ላይም ስለነዚህ ወረዳዎች የክልሉን መንግስት አቋም ጠይቀዋል።
አገራዊ ድርድሩ ከሆነም በኋላ የክልላችን ህዝቦች በተለይም የዋግምራ ዞን አበርገሌና የጻግብጅ ወረዳዎች በጠላት አሁንም የተያዙ በመሆኑ የህዝባችን የቀን ተቀን ጩኸትም አሳዛኝ ሆኗል። የተጀመረው መፍትሄና ስምምነት ያለመሸራረፍ እንዲተገበር ተገቢ ግፊት ሊደረግ ይገባል። የመንግስት አቋምም ምን እንደሆነ ማብራሪያ ሊሰጠው ይገባል።
የአማራ ክልል መንግስት ርዕሰ መስተዳደር ዶክተር ይልቃል ከፋለ በምክር ቤት አባላት ለቀረቡ ጥያቄዎች ምላሽ በሰጡበት ወቅት እንደተናገሩት
ቲፒኤልኤፍ ጋር የተጀመረው የሰላም ስምምነት እንግዲህ ይሄ በፌዴራል መንግስት ጋር የተደረገ ስምምነት ነው። የፌዴራል መንግስት የያዘው ጉዳይ ነው። እኛም በጋራ መረጃ እየተቀያየርን ነው የሚገኘው። ስለዚህ ገና በሂደት ላይ ያለን ዋግ ላይ የተነሳው ጥያቄ ትክክል ነው። አብርገሌና ጻግብጂ በቅርቡ መስመር እናስይዛለን ብለን እናስባለን። እዚሁ አገው ሸንጎ ጋርም በምናደርገው ስምምነት አጠቃላይ ሀገራዊ ጉዳይም ግምት ውስጥ ገብቶ በቅርብ የተሰቃዩ ወገኖቻችን፣ ተፈናቅለው የነበሩ ወገኖቻችን እንዲመለሱ፣ እንደገና ደግሞ እዚህ ያለውም ወገናችን የመንግስት አገልግሎት እንዲያገኝ እናደርጋለን የሚለውን መያዝ ጠቃሚ ነው።
ከዋግ የተመረጡ የምክር ቤት እንደራሴዎቹ የሰብአዊ ድጋፍ የሚያደርጉ ድርጅቶች አስቸኳይ ድጋፍ ለተፈናቃዮቹ እንዲያደርጉ ጥሪ አቅርበዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
ወደ ተከታዩ ዘገባ ስናልፍ ደግሞ በደቡብ ክልል ቡርጂ ልዩ ወረዳ በድርቅ የተጎዱ አርሶ አደሮች ለምግብ እጥረት መጋለጣቸውንና በቂ ሰብአዊ እርዳታም እንደማይቀርብላቸው ተናገሩ። አርሶ አደሮቹ የክልሉና ፌዴራል መንግስታት እንዲሁም አጋር ድርጅቶች እንዲደግፏቸውም ጥሪ አቅርበዋል። በቡርጂ ልዩ ወረዳ በተከሰተው ድርቅ ከ83000 በላይ ሰዎች አስቸኳይ የምግብ ድጋፍ እንደሚያስፈልጋቸው የወረዳው አስተዳዳሪ አቶ ማሬ አለማየሁ አስታውቀዋል። ከ11000 በላይ እንስሳት መሞታቸውንም አረጋግጠው ለ500000 እንስሳት አስቸኳይ የመኖ አቅርቦት ካልተደረገ ለሞት መጋለጣቸውን አስታውቀዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ዘገባ ልኳል።
በቡርጂ ልዩ ወረዳ የጎቼ ቀበሌ አርሶ አደር የሆኑት አቶ ጨዳ አያላ ለአመታት ዝናብ በመጥፋቱ ድርቅ መከሰቱን ተናግሯል።
ከዚህ በፊት ያልተከሰተ ድርቅ ነው የተከሰተው። ተከታታይ 4 አመታት ያስቆጠረ ነው። ከጊዜ ወደ ጊዜ እየጨመረ የመጣ ድርቅ በመሆኑ ከዚህ በፊት ከነበረው ለየት ይላል። በእጃችን የነበረው ነገር አልቋል። እኛ ያው በልግ ላይ ጤፍ ነው የምንዘረው፣ መኸር ላይ ቦሎቄ እንዘራ ነበረ። አምና ላይ የነበረው በልግም ምንም አላገኘንም። ቀጥሎ ያለው መኸርም ቦሎቄ ዘርተን ምንም ከመሬት ሳይወጣ ነው የጠፋው።
አልፎ አልፎ ባካፋው ዝናብ ዘር ከአፈር ብናዋህድም ከንቱ ልፋት ሆኖብናል፣ ይልቁንስ አዝርት ጭምር ከስረናል ሲሉ ተናግሯል። ከብቶቹ አንድ በአንድ እንዳለቁበት የሚናገሩት አርሶ አደር ጨዳም የሚበላ ሳር ባለመኖሩ በመሞታቸው ሀዘን ውስጥ መግባታቸውን ተናግሯል።
እኔ አራት በሬ፣ ሁለት ጥማድ ነበረኝ፣ ሶስት ላም ነበረ፣ ሁለት ጥጃ ነበረኝ፣ 11 ፍየልና ሁለት አህያ ነበረ። እነዛ ሁሉ አልቆ አንድ በሬ ብቻ ነው በእጃችን ያለው። በአንድ ቀን አይደለም ይሄ ያ ሁሉ ያለቀው፣ ቀን በቀን አንዱ እየሞተ ሌላ ጊዜ ደግሞ አንዱ እየሞተ ነው ከእጃችን ያለቀው። ስለዚህ ምንም የለንም፣ ያው ሀዘኔታ ላይ ነው ያለ ነው።
ስድስት የቤተሰብ አባላትን እንደሚያስተዳድሩ ተናግረው ልጆቻቸውን ለመመገብ መቸገራቸውን ገልጿል።
አንዳንዴ መንግስት የሚሰጠው እርዳታ ቀለብ አለ፣ እሱም ቆሟል። ወደ ኬንያ አካባቢ ወንድሞች ነበሩን፣ እዛ አካባቢ ያሉት ነው አንዳንድ የሚረዱኝ። እዛ አካባቢ ድርቅ ተከስቶ አሁን በቅርብ ጊዜ ጀምሮ ያም ቆሟል። ኦልሬዲ በመንግስት በኩል የነበረውም ቆሟል። አሁን የምንሆነውን አጥተናል።
ሌላ የወረዳው አርሶ አደር አቶ ጫሮ ደጀነ በበኩላቸው በድርቁ የተነሳ ችግር ላይ መውደቃቸውን ይናገራሉም።
አስቸጋሪ ሁኔታ ላይ ነው አለ ነው። ፀሐይ በጣም በዛ፣ ይሄ በደም ሳይበስል ሶስት ዓመት ነው። በቃ በዛ ከዚህ ከብቶችም አህያ ምናምን በቃ ያማ ከብትም እያለቀ ነው። ሰዎችም ያው እንግዲህ በጣም ተጎዳ ሁኔታ ላይ ነው አለ ነው። ድርቁ በጣም ከባድ ነው።
የተወሰነ ጊዜ ከክልል መንግስትና በኬንያ የሚኖሩ የአካባቢ ተወላጆች እንዲሁም አንዳንድ ግለሰቦች በግል ከሰጧቸው እርዳታ ውጪ በቂ ሰብአዊ ድጋፍ አለመቅረቡም አስረድቷል።
በኬንያም አሁን የተረዱ ነው። ትላንት ወዲያ ማለት ነው አንድ 10 ኪሎ ሰጡ። እንግዲህ በቃ አሁን ያለ ሁኔታ በጣም ከባድ ነው። በቃ ምንም የሚበላ ነገር ምንም የለም። ያው ድርቅ ነው አካባቢ በጣም በቃ ፀሐይ ሆኖ ድርቅ ነው። በጣም አደጋ ላይ ነው አለ ነው።
እንስሳት እንዴት ናቸው? በምን ሁኔታ ውስጥ ናቸው ከብቶች?
ከብቶቹ ሙሉ በቃ ያው እንግዲህ አልቋል እኮ አልቋል። አህያ፣ ጋማ ከብት እንደምታውቀው ከብቶች እኮ የሚበላ ነገር የለም። እንጨት ሙሉ ደርቆ በቃ ሙሉ በሙሉ በቃ ያው እንግዲህ ተፋ የሌለ እኮ ነው። ተፋ ያለ ነገር እኮ አንድም የለውም። በቃ ግም እርዳታ ከዚህ በፊት ትንሽ ትንሽ የሰጡ ነበረ። አሁን ደግሞ ቆሟል እኮ የመንግስት እርዳታ እየመጣ አይደለም። የለም የመንግስት እርዳታ።
የቡርጂ ወረዳ አስተዳዳሪ አቶ ማሪ አለማየሁ የበዙ የወረዳው ነዋሪዎች ለአስቸኳይ ጊዜ የምግብ እርዳታ መጋለጣቸውን ተናግሯል።
እንግዲህ የቡርጂ የወረዳ ባለፉት አራት ተከታታይ ዓመታት በዝናብ አልነበረም ብሎ ማለት ይቻላል። ለተከታታይነት ለአራት ዓመታት ምንም አይነት ምርት አርሶአደሩ ማግኘት አልቻለም። ይህም በመሆኑ አሁን ባለው ሁኔታ እጅግ በጣም ህዝቡ ድርቅ ምክንያት ተጎጂ የሆነ ነው ያለው። ስለዚህ አሁን አስቸኳይ ዕለት እርዳታ የሚያስፈልጋቸው ወደ 83,528 አካባቢ ሰው አስቸኳይ ዕለት እርዳታ ያስፈልገዋል።
አቶ ማሬ በድርቁ ምክንያት ለአመታት በወረዳው ምርት መጥፋቱን አስረድተዋል።
በአመት በሁለት ሲዝን ነበር በዋናነት የሚመረት የነበረው በልግና መኸር። ስለዚህ በበልግም በመኸርም አርሶ አደሩ ያው በጥሩ ሁኔታ ዝናብ ሲዘን በጥሩ ሁኔታ ነበር የሚመረት የነበረው እና እንግዲህ በእኛ አጠቃላይ ስቷን ስንሰራ በነበረው 2-3 ሚሊዮን አካባቢ ኩንታል ነበር ሲጠበቅ የነበረው። ግን ደግሞ እንዳልኩ ለአራት ዓመታት ምንም አይነት ምርት ማግኘት አልቻለም።
ቁጥራቸው የበዙ ከብቶችም ስለመሞታቸውም ተናግሯል።
አጠቃላይ የከብት ሁኔታ አለ ብሎ ማለት አይቻልም። አሁን ባለን መረጃ ወደ 11,000 አካባቢ ከብቶች ሞቷል። እንግዲህ የደረስንበት ነው። አሁን ባለው ሁኔታ ግን ከ500,000 በላይ ከብት መኖ ያስፈልገዋል።
በወረዳም እንደዚህ አይነት ድርቅ ተከስቶ እንደማያውቅ የጠቆሙት አቶ ማሬም ሁኔታው እንደዚህ ከቀጠለ አስከፊ ረሃብ ሊያስከትል ይችላል ነው የሚሉት።
እንደዚህ አይነት በጣም የከፋ ድርቅ ሁኔታ እንዳልታየ ነው እንግዲህ አባቶችም የሚነግሩን። በእኔ እድሜም እኔም አሁን ነው ገና እያየሁ ያለሁት። እንደዚህ አይነት
የእርሶ እድሜ ምን ያህል ነው?
የእኔ እድሜ እንግዲህ 40 ይጠጋል። 40 አሁን 39ኛ ጨርሼ 40ኛ ላይ ነው ያለ ነው ያለሁት። ስለዚህ በዚህ እድሜ እኔ ለእኔም አዲስ ነው። እንግዲህ
ድርቁን ተከትሎ በተፈጠረ የምግብ እጥረት 10 ህጻናት በጤና ተቋም ተኝተው እየታከሙ ናቸው ሲሉም ተናግሯል። አስቸኳይ ጊዜ የምግብ እርዳታ ከሚያስፈልጋቸው ከ83,528 ሰዎች ውስጥ በመንግስት በኩል ድጋፍ የተገኘላቸው 8,000 ዜጎች ብቻ መሆናቸውንም አስተዳዳሪው አስረድቷል። በደቡብ ክልል ለተከታታይ 4ና 5 ዓመታት በተከሰተ ድርቅ ምክንያት 3 ሚሊዮን ዜጎች ለአስቸኳይ ጊዜ የምግብ እርዳታ መጋለጣቸውን የክልሉን ባለሥልጣናት ጠቅሰን መዘገባችን ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ተከታዩ ዘገባ ደግሞ ዩኒሴፍ ያወጣውን አንድ አዲስ ሪፖርት ይመለከታል። በዓለም አቀፍ የምግብና የተመጣጠነ ምግብ ቀውስ ኢትዮጵያን፣ ሶማሊያንና ኬንያን ጨምሮ ክፉኛ የተጎዱት 12 ሀገሮች እንደ አውሮፓውያን የዘመን አቆጣጠር ከ2020 ዓመተ ምህረት ወዲህ በከባድ የምግብ እጥረት የተጎዱት ነፍሰ ጡርና የሚያጠቡ ሴቶች እንዲሁም ልጃገረዶች ቁጥር ማሻቀቡ ተገለጸ። ዩኒሴፍ ባለፈው ሳምንት ባወጣው አዲስ ሪፖርት እንዳስታወቀው አሃዙ ከ5.5 ሚሊዮን ወደ 6.9 ሚሊዮን ማለትም በ25 ከመቶ ጨምሯል። ሪፖርቱን ተመርኩዞ የተጠናቀረውን ዘገባ ቆንጅት ታየ ታቀርባለች።
በዩክሬን ጦርነት የተነሳ በተራዘመ ድርቅ፣ በግጭቶች፣ በአንዳንድ ሀገሮች ደግሞ ባለው አለመረጋጋት የተመጣጠነ ምግብ እጥረት ቀውስ አብዝቶ ከጎዳቸው ሀገሮች መካከል ኢትዮጵያ፣ ኬንያ፣ ሶማሊያ፣ ደቡብ ሱዳን፣ ማሊ፣ ኒጀር፣ ናይጄሪያ፣ ቡርኪና ፋሶ፣ ቻድ፣ የመንና አፍጋኒስታን ይገኙባቸዋል። የዩክሬኑ ጦርነት፣ የተራዘመው ድርቅ፣ ግጭቱና የጸጥታ መደፍረሱ ቀውሱን አባብሶታል። የመንግስታቱ ድርጅት የህፃናት መርጃው ዩኒሴፍ በተመጣጠነ ምግብ እጦት የተጎዱት ታዳጊ ልጃገረዶችና ሴቶች በሚል አብይ ርዕስ ባለፈው ሳምንት በተከበረው በዓለም አቀፍ የሴቶች ቀን ዋዜማ ባወጣው አዲስ ሪፖርት የቀውሶቹ መቀጠል ጾታዊ እኩልነት ካለመስተካከሉ ጋር ተዳምሮ ባለፉት 20 ዓመታት ብዙም መሻሻል ያልታየበትን የተመጣጠነ ምግብ ቀውስ አባብሶታል ብሏል። የዩኒሴፍ ዋና ስራ አስኪያጅ ካትሪን ረሰል ሪፖርቱን አስመልክተው ባወጡት መግለጫ ዓለም አቀፉ ማህበረሰብ አስቸኳይ እርምጃ ካልወሰደ በስተቀር ከትውልድ ወደ ትውልድ የሚተላለፍ መዘዝ ሊከተል ይችላል ሲሉ አስጠንቅቀዋል። ከአንድ ቢሊዮን የሚበልጡ ሴቶችና ታዳጊ ልጃገረዶች በተመጣጠነ ምግብ እጦት ተጎድተዋል። ታዳጊዎቹ አስፈላጊ የሆኑ ንጥረ ነገሮችን ባለማግኘት ሰውነታቸው እየቀጨጨ ነው። ታዳጊ ልጃገረዶችና አዋቂ ሴቶች በቂ የተመጣጠነ ምግብ ባለማግኘት ሲጎዱ የሰውነታቸው በሽታን የመከላከል አቅምና አእምሮዊ እድገታቸው ይዳከማል። በእርግዝናና በወሊድ ጊዜም ጨምሮ ሕይወታቸው ላይ አደጋ ለሚደቅኑ የጤና ችግሮች ይጋለጣሉ። የሚወለደው ልጅም እድገቱ፣ ትምህርት የመቅሰም አቅሙ ተያይዞም ወደፊት ጥሩ መተዳደሪያ አግኝቶ የመኖር እድሉ ይመናመናል። ሲከፋም በሕፃንነት የመቀጨት ዕጣም ሊያጋጥመው እንደሚችል ሪፖርቱ አብራርቷል። ይህች የማዳጋስካር ወጣት ሴት በቂ ምግብ ባለመመገቧ የተነሳ አራስ ልጇን አጥግባ ልታጠባው አልቻለችም። ማሆ እባላለሁ። ዝናብ አልዘነበም፣ ማህበረሰቡ ተርቧል። ምግብ ስለሌለ ጤናችንም እየታወከ ነው። ልጄ ወልዳ በቂ ምግብ ስላላገኘች ልጇን በደንብ ልታጠባው አልቻለችም። ስለዚህ ሕፃኑ ወተት ስላላገኘ በጣም ተጎድቷል። ይህ አሁን እንደምታዩት እናቲቱም ሕፃኑም ጥሩ የጤና ሁኔታ ላይ አይገኙም። በዓለም ዙሪያ አስፈላጊውን ንጥረ ነገር ያካተተ በቂ ምግብ ባለመመገባቸው የተነሳ ቁመታቸው በሚገባው መጠን ያላደገ 51 ሚሊዮን ሕፃናት እንዳሉ የዩኒሴፍ ሪፖርት ያመለክታል። ከነዚህ 2 ዓመት ያልሞላቸው ሕፃናት መካከል ግማሹ በእርግዝና ወቅት ወይም ከተወለዱ በኋላ በመጀመሪያዎቹ 6 ወራት በተገቢው መንገድ ቁመታቸው ሊያድግ ያልቻለ ናቸው። አንድ ሕፃን ከተወለደ በኋላ የመጀመሪያዎቹ 500 ቀናት እድገቱና ጤናው ተሟልቶ የማደግ እድሉ ሙሉ በሙሉ የሚመረኮዘው በእናቱ ጡት በኩል በሚያገኘው ጠቃሚ ንጥረ ነገር ላይ መሆኑን በዚህ የዩኒሴፍ ሪፖርት ላይ የወጣው ጥናት ይጠቁማል። የሚወለዱትን ህጻናት በተመጣጠነ ምግብ እጥረት መጎዳት ለመከላከል ታዲያ ታዳጊ ልጃገረዶችና አዋቂ ሴቶች በቂ የተሟላ ምግብ ማግኘታቸውን ለማረጋገጥ ሊሰራ ይገባል ሲል አሳስቧል ሪፖርቱ። በቀዳሚነት የዚህ ቀውስ ተጋላጮች ከሰሃራ በታች ያሉ የአፍሪካ ሀገሮችና የደቡብ እስያ ታዳጊ ልጃገረዶችና ሴቶች መሆናቸውንም የዩኒሴፍ ዋና ስራ አስኪያጅ ካትሪን ረሰል አመልክተዋል። በዓለም ዙሪያ ያሉት የተለያዩ ቀውሶች ቀድሞውንም ያለውን ችግር እያባባሱት መሆኑን የዩኒሴፉ ሪፖርት ሳያወሳ አላለፈም። እንደ አውሮፓውያን አቆጣጠር በ2021 ዓ ም የምግብ ዋስትና እጦት ላይ የነበሩት ሴቶች ቁጥር ከወንዶቹ በ126 ሚሊዮን የበለጠ ሲሆን በ2019 49 ሚሊዮን ከነበረው ጋር ሲነጻጸር ልዩነቱ ከእጥፍ በላይ እንደጨመረ ሪፖርቱ ይጠቁማል። ፋቲማ የመን አደን ከተማ ውስጥ በሚገኝ ካምፕ ከልጆቿ ጋር ተጠልላ የምትገኝ ተፈናቃይ ነች።
የተመጣጠነ ምግብ ባለማግኘቴ ጤና የመታወኩን አውቃለሁ። ተንቀሳቃሽ ሕክምና ቡድን አባላቱ መጥተው መርምረውኝ ያደከመኝ ረሃቡ መሆኑን ነግረውኛል። ኑሮ በጣም ተወዷል። ፍራፍሬም ሆነ ማንኛውም የሚጠቅም ቫይታሚን ያለው ምግብ ገዝተን ለመብላት አንችልም።
ዶክተር ራይና አሊ ኢብራሂም በተፈናቃይ ካምፑ ሴቶች ላይ ስላለው ችግርና ምን አይነት እርዳታና ክትትል እየተደረገላቸው እንደሆነ ሲያስረዱ
በካምፖቹ ወይም ተፈናቃዮቹ በሚሰባሰቡባቸው ማዕከሎች ያሉት የጤና ሰራተኞች ታዳጊ ወጣቶቹን፣ ነፍሰ ጡሮቹንና የሚያጠቡ እናቶችን የተመጣጠነ ምግብ ጉዳት ይዞታቸውን በየጊዜው ክትትል ያደርጉላቸዋል። እርጉዝ ሴቶች ተገቢውን በአስፈላጊ ንጥረ ነገር የተመጣጠነ ምግብ ያስፈልጋቸዋል። በዚያ መልኩ የተጎዱ ሴቶችን ስናገኝ እንመዘግባቸውና በየጊዜው ክትትል እናደርግላቸዋለን። በእርግዝናቸው ጊዜ የተመጠኑ የተለያዩ ንጥረ ነገሮችና ቪታሚኖችንም እንሰጣቸዋለን።
ኢትዮጵያን፣ ሶማሊያን፣ ኬንያንና ደቡብ ሱዳንን ጨምሮ በዓለም አቀፉ የምግብ ቀውስ እጅግ በጣም በተጎዱ ሀገሮች በሴቶችና በታዳጊ ልጃገረዶች ላይ እየደረሰ ያለውን የጤና ጉዳት ለመከላከል ብሎም ሕክምና ለመስጠት የተፋጠነ እቅድ ዘርግቶ እየሰራ መሆኑን ዩኒሴፍ አመልክቷል። መንግስታት፣ የልማትና የሰብአዊ ረድኤት አጋሮች እንዲሁም ሲቪል ማህበረሰቦች ለታዳጊ ልጃገረዶችና ለሴቶች በሚበጅ መልኩ የምግብ፣ የጤና እና የማህበራዊ ኑሮ ስርዓቶችን ለማሻሻል እንዲሰሩም ተማጽኖ አቅርበዋል። ሴት ልጅ በረሃብ ስትጎዳ ትምህርት የመቅሰም አድጋም ጥሩ ገቢ እያገኘች የመኖሯ እድል ይመናመናል። በእርግዝናና በወሊድ ወቅት ጨምሮ ለሞት ሊዳርጋት የሚችል የጤና አደጋም ሊገጥማት ይችላል። የምትወልዳቸው ልጆችም በቂ የተሟላ ምግብ ባለማግኘት ለጤና ጉዳት ተጋላጭ ይሆናሉ ሲሉ ያሳሰቡት የዩኒሴፍ ዋና ዲሬክተር ካትሪን ራስል ሕይወት አድን የሆነ የተመጣጠነ ምግብ ድጋፍና ተያያዥ አገልግሎቶችን ከሁሉም ይበልጥ ለሚያስፈልጋቸው ሴቶችና ታዳጊ ልጃገረዶች ለማቅረብ ምን እንደሚያስፈልግ እናውቀዋለን። ይህንን ለማድረግ የምንፈልገው የፖለቲካ መሪዎችን ፈቃደኝነትና የገንዘብ አቅሙን ነው። ጊዜ የሚሰጥ ጉዳይ አይደለም ብለዋል።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን ዝግጅታችንን ነው እየተከታተላችሁት ያላችሁት። በተከታይ ደግሞ ወደ ሱዳን እናልፋለን። ሱዳን ከምዕራቡ ዓለም ተቃውሞ ቢገጥማትም ከወታደራዊ ኃይል ወደ ሲቪል አገዛዝ የምታደርገው ሽግግር ሂደቱ እንደተጠናቀቀ ከአፍሪካ የመጀመሪያው የሩሲያ የባህር ኃይል ጦር ሰፈር በሀገሯ እንዲቋቋም የምትፈቅድ መሆኑን አስታውቃለች። አንዳንድ ሱዳናውያን የጦር ሰፈሩ ግንባታ የሚያመጣውን የንግድ ስራና ሌሎች ጥቅማጥቅሞች ቢደግፉም የአካባቢው የጎሳ መሪዎች ግን የውጭ ሀገር ጦር ከዚያ መስፈሩን ሀሳብ ተቃውመውታል። ሄነሪ ዊልኪንስ ከሱዳን ያጠናቀረውን ዘገባ አሉላ ከበደ ያቀርበዋል።
ፖርት ሱዳን ሱዳንን ከስዊዝ ካናል ለመድረስ የሚያስችላት በር ብቻ ሳይሆን ያቺን ሀገር ከቀይ ባህር ጋር የሚያገናኝና ብሎም ለዓለም ሀያላንና በዙሪያው ላሉ ሀገሮች ስትራቴጂያዊ ጠቀሜታ ያለው ቁልፍ ወደብ ነው። ባለፈው የካቲት ወር የሩሲያ የውጭ ጉዳይ ሚኒስትር ሰርጌ ላቭሮቭ ሱዳንን ከጎበኙ በኋላ ፖርት ሱዳን የመገናኛ ብዙሃንን ትኩረት ስባ ቆይታለች። በውጭ ጉዳይ ሚኒስትሩም ጉብኝት ወቅት እንደ አውሮፓውያን የዘመን አቆጣጠር በ2021 ዓ.ም በወታደራዊ መፈንቅለ መንግስት ስልጣን የተቆጣጠረው የሱዳኑ ወታደራዊ ጁንታ ሩሲያ በከተማይቱ አዲስ የባህር ኃይል ጦር ሰፈር እንድትገነባ ቃል ገባ። ይሁን እንጂ የቀይ ባህር ዳርቻን ተከትሎ ባለው ክልል ሁነኛ ተጽዕኖ ያላቸው የአካባቢው የጎሳ መሪዎች የተቀበሉት ሐሳብ አልነበረም። መሐመድ ኩራር ኩርባ፣ እርሳቸውም ሆኑ ሌሎች የአካባቢው የጎሳ መሪዎች የሩሲያን የባህር ኃይል ጦር ሰፈር ግንባታ ሐሳብ እንደማይደግፉ ይናገራሉ።
እንደሚመስለኝ አንዴ ወደቡን እጃቸው ካስገቡ በኋላ እንቅስቃሴውን መግታት ስለሆነ ሐሳባቸው አልተቀበልነውም። ምንም አይነት ኢንቨስትመንት የለም። ሞክረዋል። ምንም ይሁን ምን፣ ምንም አይነት ወታደራዊ ኃይል በዚህ መኖሩን አንቀበልም።
ሚድል ኢስት አይ የተሰኘውና ዋና መስሪያ ቤቱን በለንደን ያደረገ የድረገጽ መጽሔት ባለፈው የካቲት ወር ሙሐመድ ሐምዳን ዳጋሎ የተባሉ ታዋቂ የሱዳን ሚሊሻ መሪ በቀይ ባህር ዳርቻ ወታደራዊ ስፍር ለመመስረት ጥረት ቢያደርጉም የአካባቢው የጎሳ መሪዎች ለልማት የሚውል ገንዘብ ጥያቄ ካቀረቡ በኋላ መከልከላቸውን ዘግቦ ነበር። በሌላ በኩል አንድ የሩሲያ ወታደራዊ ግምጃ ቤት ቀደም ሲል በፖርት ሱዳን ተቋቁሞ እንደነበር ሆኖም የሀገር ውስጥ መገናኛ ብዙሃንና ነዋሪዎች እንደጠቆሙት እንደ አውሮፓውያን የዘመን አቆጣጠር በ2021 ዓ ም ላይ ስራውን አቁሟል። አንድ ስማቸው እንዳይጠቀስ የጠየቁ የአካባቢው ነዋሪ ፍላሚንጎ ወረዳ አቅራቢያ ከነበረው የቀድሞ ጦር ሰፈር አካባቢ የሩሲያን የባህር ኃይል ጦር ሰፈር ከዚያ የማቋቋም ሀሳብ ይደግፉ እንደሆን የአሜሪካ ድምፅ ላቀረበላቸው ጥያቄ ሲመልሱ
ይሄ ለእኛ እንዲበጅ ታስቦ የሚደረግ ከሆነ ፈጥነን እንቀበለዋለን። እንግሊዞች ይሁኑ ሩሲያውያን ወይንም አሜሪካውያን በጉዳዩ ላይ ስለሚሳተፈው ወገን ማንነት ግድ የለኝም።
አንድ ተንታኝ እንደሚሉትም የተሟላ የሩሲያ የባህር ኃይል ጦር ሰፈር በፖርት ሱዳን ይቋቋማል የሚለው ወሬ ለዓመታት ሲሰማ የቆየ ነው። ይሁን እንጂ እስካሁን ግን ተግባራዊ ሊሆን አልቻለም።
The case of the missing naval base has been around for many years.
ሲታሰብ የነበረውና ተረስቶ የቆየው የባህር ኃይል ጦር ሰፈር ጉዳይ ብዙ ዓመታትን ያስቆጠረ ነው። 5 ወይም 6 ጊዜ ይሁን እርግጠኛ አይደለሁም። ይህ የባህር ኃይል ጦር ሰፈር ይገነባል የሚል ቃል ከተገባ ግን ብዙ ጊዜ ሆኖታል።
አንድ ሌላ ተንታኝ በበኩላቸው ገዢው የሱዳኑ ጁንታ በሐሳቡ ቆርጦ ከገፋ የባህር ኃይል ጦር ሰፈሩ ግንባታ መቀጠሉ አይቀሬ ነው ይላሉ።
I don't know, I think it very much depends.
አላውቅም። እኔ እንደማስበው ግን በሚገነባው የባህር ኃይል ጦር ሰፈር አይነት የፖለቲካ ሂደቱ በሚከተለው አቅጣጫ የሚወሰን ይመስለኛል። ስልጣን ላይ ያለው ኃይል 100% የሱዳንን ወታደራዊ ኃይል ለመቆጣጠር ወደሚያስችለው አቅጣጫ ያመራል። እነኚህ ሁሉ ሁኔታዎች ወሳኝ ይመስሉኛል።
ሱዳን ቀደም ሲልም አንስቶ ከሩሲያና ከሩሲያ ወታደራዊ ቡድን ዋግነር ጋር ጥሩ ግንኙነት አላት። ዘገባዎች እንደሚጠቁሙትም ወታደራዊ ጁንታ የሀገሪቱን ወርቅ በልዋጭ በማቅረብ ከሩሲያ የጦር መሳሪያዎችን ይሸምታል።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ላይ የሚተላለፈውን የማክሰኞ ምሽት ዝግጅታችንን ነው እየተከታተላችሁት ያላችሁት። በተከታይ ዝግጅታችን ደግሞ በኢትዮጵያ ውስጥ ያለውን የድርቅ ሁኔታ እንቃኛለን። የኢትዮጵያ መንግስት በደቡብና ደቡብ ምስራቅ የኢትዮጵያ ክፍሎች በሚሊዮን የሚቆጠሩ ሰዎችን ለረሃብ አደጋ ያጋለጠውን በድርቅ በይፋ ለማረጋገጡ ዓለም አቀፍ እርዳታዎችን እንዳያፋጠኑና የድርቅ ተጎጂዎች ተገቢውን እርዳታ በወቅቱ እንዳያገኙ እያደረገ ነው ሲሉ የእርዳታ ተቋማትና ተንታኞች ተናገሩ። ለ3 ዓመታት ዝናብ ባለመዝነቡ ድርቁ ባጠቃቸው አካባቢዎች 12 ሚሊዮን ሰዎች ለምግብ እጥረት፣ ለውሃ ጥምና ለበሽታ የተዳረጉ ሲሆን ከ4.5 ሚሊዮን በላይ ከብቶችም ሞተዋል። በዚህ ጉዳይ ላይ የተጠናቀረው ሰፋ ያለ ዘገባ ተከታዩ ነው። በአፍሪካ ቀንድ ላለፉት 3 ዓመታት ዝናብ ባለመጣሉ በሶማሊያ፣ ኢትዮጵያና ኬንያ የሚኖሩ 46 ሚሊዮን ሰዎችን የምግብ እርዳታ ፈላጊ ያደረጋቸው ሲሆን የ9.5 ሚሊዮን ከብቶች ሕይወት አልፏል። ይህ በ40 ዓመታት ያልታየ መሆኑ የተገለጸው አስከፊ ድርቅ በኢትዮጵያም 12 ሚሊዮን ሰዎችን ለምግብ እጥረት፣ ለውሃ ጥምና ለበሽታ ማጋለጡን አክሽን አጌንስት ሃንገር የተሰኘው ተቋም አስታውቋል። የዓለም የጤና ድርጅት ደግሞ በአጠቃላይ በምግብ ዋስትና ጦት፣ የተመጣጠነ ምግብ እጥረትና ከፍተኛ ድህነት ውስጥ ያሉ ሰዎችን ቁጥር 24 ሚሊዮን ያደርሰዋል። ሀገራት የሚያጋጥማቸው የምግብ እጦት እየከፋ ሄዶ ረሃብ አደጋ ውስጥ መግባታቸውን የተለያዩ ዓለም አቀፍ ተቀባይነት ያላቸው ማመላከቻዎችን ተጠቅሞ ይፋ የሚያደርገው የተቀናጀ የምግብ ዋስትና ደረጃ ምደባ ተቋም ባወጣው መረጃ መሰረት በኢትዮጵያ በድርቅ የተጠቁ አካባቢዎች የመጨረሻው ከፍተኛ አጣዳፊ የምግብ ዋስትና እጦት መሆኑን ከሚያመላክተው 5ኛ ደረጃ በአንድ ወይም በሁለት ዝቅ ብለው 4ኛና 3ኛ ደረጃ ላይ እንደሚገኙ ያመለክታል። ለስድስተኛ ተከታታይ ወቅት ዝናብ አለመጣሉን ተከትሎ እየከፋ የሄደው ድርቅ በአፋጣኝ ምላሽ የማያገኝ ከሆነ ደግሞ በቀላሉ ወደ ረሃብ ሊያድግ እንደሚችል የአክሽን አጌንስት ሃንገር የኢትዮጵያ ፕሮጀክት ዳይሬክተር ቤዛ አበበ ገልጸዋል።
አሁን ለስድስተኛ ጊዜ ፌል ሊያደርግ ይችላል ወይም ደግሞ በጣም ከሚጠበቀው በታች ሊሆን ይችላል ተብሎ የሚጠበቀው የዝናብ ሁኔታ እሚሆን ከሆነና ከአሁኑ ከመከሰቱ በፊት የተወሰኑ ስራዎችን መስራት ካልቻልን ጉዳቱን ለመቀነስ ወደዛ ሲትዌሽን የማንሄድበት ምንም አይነት ምክንያት የለም።
በዚህ መልኩ ድርቁ በበረታባቸው የአፋር፣ ሶማሊያ፣ ኦሮሚያና ደቡብ ክልሎች የሚገኙ የአካባቢው ባለስልጣናት በሺዎች የሚቆጠሩ ሰዎች ምግብና ውሃ ፍለጋ እየተፈናቀሉ መሆናቸውንና በርካታ ከብቶች መሞታቸውን በተደጋጋሚ አስታውቀዋል። የተባበሩት መንግስታት ድርጅትን ጨምሮ የተለያዩ ዓለም አቀፍ ተቋማትም የችግሩን አሳሳቢነት ገልጸው አፋጣኝ ምላሽ እንዲሰጥ ጠይቀዋል። በፌዴራል ደረጃ ግን የኢትዮጵያ መንግስት እስካሁን ድርቁ ያለበትን አሳሳቢ ሁኔታ ገልጾ ይፋ አላደረገም። ይህ ሁኔታ ቁጥራቸው እየጨመረ ለሚሄዱ ተረጂዎች አፋጣኝ እርዳታ ለማድረስ የሚደረገው ጥረት ላይ ተጽዕኖ እንደሚያሳድር ምሁራን ይገልጻሉ። ዶክተር ደረሰ ጌታቸው የአዮና ዩኒቨርሲቲ የማህበረሰብ ጥናት ተባባሪ ፕሮፌሰር ናቸው።
እነዚህን ዓለም አቀፍ ድርጅቶች የሚቀበለው ሀገር መንግስት ሳይናገር እነዚህ ዓለም አቀፍ ተቋማት የእርዳታ መጠንንም እርዳታ የሚደረስበትንም ፍጥነት መጨመር አይችሉም። ይህ በዓለም አቀፍ የእርዳታ ህጎች በኢንተርናሽናል ሂማኒቴሪያን ሩልስ ያለ ነገር። ለምሳሌ የኢትዮጵያ መንግስት ሳይጋብዘው ወርልድ ፉድ ፕሮግራም ኢትዮጵያ ውስጥ ያለውን የእርዳታ እህል መጠን ሊጨምር አይችልም።
በተራዘመው ድርቅ ምክንያት በርካታ ዜጎቿ በረሃብ አፋፍ ላይ የሚገኙባት ሶማሊያ እንደ አውሮፓውያን አቆጣጠር በህዳር 2021 ዓ.ም የአስቸኳይ ጊዜ አዋጅ ያወጀች ሲሆን ዓለም አቀፉ ማህበረሰብ አፋጣኝ ምላሽ እንዲሰጥም ጥሪ አቅርባለች። የኬንያው ፕሬዝዳንት ዊሊያም ሩቶም ባለፈው ሳምንት የድርቁ ሁኔታ አሳሳቢ ደረጃ ላይ መድረሱን አስታውቀው መንግስታቸው በድርቅ ለተጎዱ አካባቢዎች ተጨማሪ በጀት መመደቡን ገልጸዋል። የኢትዮጵያ መንግስት ግን እስካሁን በብሔራዊ ደረጃ ድርቁን ይፋ ለማድረጉ ኃላፊነቱን እየተወጣ ላለመሆኑ ማሳያ ነው ያሉት ደግሞ በሞርጋን ስቴት ዩኒቨርሲቲ መምህር የሆኑት ፕሮፌሰር ጌታቸው መታፈሪያ ናቸው።
ይሄ መንግስት ተጠያቂነቱ አልተወጣም። አስከፊ ሁኔታ ነው፣ ሊደብቀው አይችልም። እንግዲህ መንግስት በረሃቡ ብቻ ሳይሆን ብዙ ውጥረቶች አሉ፣ መፈናቀል አለ በየሀገሩ፣ በምዕራብ ኢትዮጵያ፣ በሰሜን ኢትዮጵያም እንደዚህ ድርቅም እየመጣ ነው እና ዝም ብሎ ገሸሽ እያለ ማለፍ የሌለበት ነገር ነው እና ዝም ብሎ መታየት የሌለበት ነው እና ይህ የመንግስትን ተጠያቂነት ውድቀትን የሚያሳየው ተጠያቂነት ብቻ ሳይሆን ውድቀት ፌሊየር።
ድርቁን ሸሽተው ምግብና ውሃ ፍለጋ በተለያዩ መጠለያ ጣቢያዎች የሚገኙ ተፈናቃዮች በቂ እርዳታ እያገኙ እንዳልሆነ በተደጋጋሚ ይገልጻሉ። ለምሳሌ በኦሮሚያ ክልል ቦረና ዞን ከ867,000 በላይ ሰዎች አስቸኳይ የምግብ እርዳታ የሚያስፈልጋቸው ቢሆንም ቋሚ እርዳታ የሚያገኙት 600,000 ያክል ብቻ መሆናቸውን የቦረና ዞን አደጋና ስራ አመራር ገልጿል። ዶክተር ደረሰ መንግስት ለድርቁ ሀገር አቀፍ ዕውቅና መስጠቱ የችግሩን መጠን ለመረዳትና የእርዳታ አቅርቦቱን ችግር ለማቅለል ያስችላል ይላሉ።
የኢትዮጵያ መንግስት እርዳታ ያስፈልገኛል ብሎ ስቴት ኦፍ ኢመርጀንሲ ሲያውጅ ረዳት ወይም ለጋሽ ሀገራት እናውም ዓለም አቀፍ የሆኑ መልቲላተራል የልማት ተራድኦ ድርጅቶች ለምሳሌ እንደነ ወርልድ ፉድ ፕሮግራም እንደነ ዩኤንኤችሲአር፣ ዩኒሴፍ አይነቶቹ እንዲህ አይነቱን እርዳታ ለማቅረብ በገፍ ይረባረባሉ። የእርዳታውንም ልክና የእርዳታውንም አቅርቦት መጠን አፕስኬል ያደርጋል።
በድርቅ በተጎዱት አካባቢዎች እርዳታ እያቀረበ የሚገኘው አክሽን አጌንስት ሃንገር የኢትዮጵያ ዳይሬክተርም በዚህ ይስማማሉ። በየክልሉ በተናጠል የሚደረጉ ጥረቶች በሀገር ደረጃ ተቀናጅተው መሰራት ቢችሉ ሊደርስ ይችላል ተብሎ የሚፈራውን ትልቅ ጉዳት መቀነስ ይችላል።
መንግስት ያለውን እይታ ለድርቁ ምላሽ ያለውን እይታ ወይም ደግሞ ዲክላሬሽን ሞር ቦልድ በሆነ ቮይስ ማውጣት ቢችል ብዙ ነገር ማሻሻል፣ ማስተካከል፣ መለወጥ ሊሆን ይችላለን።
የኢትዮጵያ መንግስት ድርቁ አሳሳቢ መሆኑን እንደ ጎረቤቶቹ ለምን በይፋ ላሳወቀም የሚለውን ለመጠየቅ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ጋር በተደጋጋሚ ብንደውልም ምላሽ አላገኘንም። ሆኖም ባለፈው አመት ነሐሴ ወር ላይ በጦርነት ምክንያት ከመተታመሰው ዩክሬን ስንዴ የጫነ መርከብ ወደ ኢትዮጵያ መጓጓዙና በኢትዮጵያ በድርቅ ለተጠቁ አካባቢዎች እንደሚከፋፈል ይፋ በተደረገበት ወቅት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ስንዴ አልገዛችም፣ ድርቅም አይመታትም ሲሉ አስተባብለው ነበር።
ከቅርብ ጊዜ ጀምሮ አንዳንድ ነገር ይሰማል። ኢትዮጵያ በድርቅ ልትመታ ነው፣ ድርቅ ኢትዮጵያን ሊያጠቃታል የሚል ዜና በስፋት ይሰማል። እንዲሁም ኢትዮጵያ ስንዴ ገዝታ ስንዴዋ በጀልባ ተጭኗል የሚል ዜናም ተሰምቷል። ኢትዮጵያ ስንዴም አልገዛችም፣ ኢትዮጵያ ድርቅም አይመታትም። ዋናው የድርቅና የስንዴው ዓላማ ስንዴ ኤክስፖርት እናደርጋለን ስላል ቀድሞ የማጥላላት ዘመቻ አካል ነው። ስንዴ ኤክስፖርት እናደርጋለን እያሉ ስንዴ ያስገባሉ። ስንዴ ኤክስፖርት እናደርጋለን እያሉ በድርቅ ተመቱ ለማለት እንዲያመቻቸው ነው።
ፕሮፌሰር ጌታቸው ይህ አይነት ማስተባበል መንግስት እውነቱን ለመሸፋፈን የሚያደርገው ጥረት ነው ሲሉ ይተቻሉ።
ኢትዮጵያ መንግስት እንግዲህ እንደሚታየው በዓለም ደረጃ ገጽታ ጥሩ ነው እያለ ስለሚናገር እና ስለማሳየት ስለሚሞክር ያ ገጽታው ጥላሸት እንዲጥልበት ስለማይፈልግ በዛ ምክንያት እንግዲህ አለፍ እያሉ ምንም ሳይናገሩም እየተባበቁም ያልፋሉ። ግን ነገሩ ተደብቆ እንደማይቀርና እሱ ብቻ ደግሞ ሳይሆን በሰው ህይወት ላይ የማላገጥ ነገር ነው። ወደ 20 ሚሊዮን ህዝብ ነው የተወዳብን፣ ወደ 5 ሚሊዮን ከብቶች ናቸው ያለቁብን። በዚህ ደረጃ ዝም ብሎ ማየቱ የመንግስትን ደካማነትና ተጠያቂነትን ገሽሽ ያደረገ መሆኑን ያሳየናል ብዬ አምናለሁ።
አንድም ተመርጦም ይሁን ሳይመረጥ ኃላፊነት ላይ የተቀመጠ መንግስት ህዝብን የመመገብ ኃላፊነት አለበት የሚሉት ዶክተር ደረሰ ጌታቸው ኢትዮጵያ ውስጥ ድርቅ በተደጋጋሚ ቢከሰትም በግድ ወደ ረሃብ ግን መቀየር የለበትም ይላሉ። ያ ካልሆነ መንግስት ኃላፊነቱን አልተወጣም፣ ውጤቱም አስከፊ ይሆናል።
የዝናብ መቅረት እና የሰብል መበላሸት ወይም መጥፋት ማሳው ላይ ሆኖ አለማደግ ያለሽን የመሬት ምርት ወይም ይልድ የሚለውን ቢቀንስም ሌሎች ነገሮች አሉ ረሃብ ውስጥ እንድንገባ የሚያደርጉ። ለምሳሌ ጦርነት አንዱ ትልቁ ምክንያት ነው። ጦርነት ባለባቸው አካባቢዎች ማረስ፣ መጎልጎል፣ መዝራት አይቻልም። አንድ ከሌላ ቦታ እንኳን እህል አምጥቶ መሸመት እና መብላት አይቻልም፣ ምክንያቱም ጦርነቱ የእህል ገበያውን ያስተጓጉለዋል። ሶስተኛ ሀገሮች ያንን ህዝባቸውን ሊመግቡበት የሚችሉትን ገንዘብ የጦር መድፍ፣ ታንክ፣ የጦር አውሮፕላን በመግዛት ይከሰክሳል። እና በብዙ ጊዜ ኢትዮጵያ ውስጥ ባለበት ሁኔታ ውስጥ ከአየሩ መዛባት ጋር ከባድ የድርቅና የረሃብ አደጋ ውስጥ እንዘፈቃለን። ምክንያቱም ኢኮኖሚያችን በጣም ኢንሴኪር ስለሆነ፣ ሁልጊዜ ለአደጋ ተጋላጭ ስለሆነ።
ኢትዮጵያ ስንዴ ወደ ውጭ መላክ መጀመሯን በቅርቡ አስታውቃለች። ሱዳንና ኬንያን ጨምሮ ለስድስት ሀገሮች 3 ሚሊየን ኩንታል ገደማ ስንዴ ለመሸጥ መታቀዱም ይፋ ተደርጓል። ከዚህ ሽያጭ የሚገኘው የውጭ ምንዛሬ ግን አስቸኳይ የምግብ እርዳታ ለሚሹ ዜጎች የሚያመጣው ለውጥ ይኑር አይኑር ለጊዜው የታወቀ ነገር የለም። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ፣ ዋሽንግተን ዲሲ። በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በዋትስአፕ አውታር በኩል አድርሱን። ጋቢና ቪኦኤ
ዝግጅቶቻችንን በዚሁ አጠናቀናል። አሜሪካ ድምጽ ራዲዮ በየቀኑ ከሰኞ እስከ እሁድ ከምሽቱ 3 ሰዓት ላይ በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ላይ ይደመጣል። በተጨማሪም በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በፌስቡክ አት ቪኦኤ አምሃሪክ ላይ እንዲሁም በትዊተር ሃሽታግ ቪኦኤ አምሃሪክ ላይ እንገኛለን። ኢንስታግራም እና ዩቲዩብም ላይ አለን። የፕሮግራማችን ላይ ጥቆማ ለመስጠት ወይም ደግሞ አስተያየታችሁን ለማጋራት በስልክ መስመራችን 202-251-3505 ከፊት ለፊቱ የመደመር ምልክትና አንድን በማስቀደም በዋትሳፕ ላይ የድምፅ መልእክታችሁን ቀርጻችሁ ብታስቀምጡልን ይደርሰናል። ከአቀናባሪያችን ኤልያስ አስማረ ጋር በመሆን ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። ነገ በሌሎች ዝግጅቶች በድጋሚ እንገናኛለን። ሰላም፣ ደህና እደሩ።